የማንዴላ ዋሽንግተን በማህበረሰብ መሪነት በንግድና ስራ ፈጠራ እንዲሁም በመንግስትና ህዝብ አስተዳደር ላይ የሚሰሩትን ወጣት አፍሪካውያንን ለማበረታታትና እርስ በርስ እንዲማማሩ ለማድረግ በዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ እቅድ እንደ አውሮፓውያን አቆጣጠር በ2014 ዓ.ም ተጀምሯል። በዚህ የልምድ ልውውጥ በርካታ ወጣት አፍሪካውያን ወደ ዩናይትድ ስቴትስ በመምጣት በተለያዩ ግዛቶች ባሉ ከፍተኛ የትምህርት ተቋማት ሐሳባቸውንና እቅዳቸውን ያጎለብት የሚችል ልምድ በተሰጣቸው አጭር ጊዜ ውስጥ ይቀስማሉ። ሐሳባቸውንም ይገልጻሉ። ከሌሎች የአፍሪካ ወጣቶች ጋር ልምዳቸውንም ይለዋወጣሉ። የሚቀጥለው አመት ማለትም እንደ አውሮፓውያን አቆጣጠር በ2017 በኢትዮጵያ አቆጣጠር በ2010 ማለት ነው ለመሳተፍ ለሚፈልጉ ወጣት አመልካቾች ቀነ ገደብ ነገ ያበቃል። አዲስ አበባ በሚገኘው የአሜሪካ ኤምባሲ በህዝብ ግንኙነት ክፍል ውስጥ የባህልና የትምህርት ጉዳዮች ረዳት አስተባባሪ የሆነችው ኢየሩሳሌም ማንደፍሮ ስለ ፕሮግራሙ ገልጻልኛለች።
ማንዴላ ዋሽንግተን ፌሎሺፕ የፕሬዝዳንት ባራክ ኦባማ የፈጠሩት ማለት ይቻላል ፕሮግራም ነው። ለወጣት አፍሪካውያን መሪዎች የተዘጋጀ ፕሮግራም የስድስት ሳምንት የሊደርሺፕ ስልጠና ፕሮግራም ነው። በሶስት ዘርፎች ነው። በንግድ እና ንግድ ነክ ነገሮች ወይም የፈጠራ ቢዝነስ እና ኢንተርፕረነርሺፕ የምንለው ዘርፍ አለ። ሁለተኛው ከሲቪክ ማህበራት ጋር የተያያዘ ስራ ለሚሰሩ ወይም ሲቪክ ሊደርሺፕ የምንለው ነን ገቨርንመንታል ወይም ይሄ ከኤንጂኦዎች ጋር የተያያዘ ስራ ለሚሰሩ ወጣቶች እሱ ነው። ሶስተኛው በየትኛውም አይነት ደረጃ መንግስት መስሪያ ቤት ውስጥ የሚሰሩ ወይም ፐብሊክ ማኔጅመንት ብለን የምንለው ሶስተኛው ዘርፍ ነው እና በእነኚህ ሶስት ዘርፎች እድሜያቸው ከ25 ዓመት እስከ 35 ዓመት የሆኑ ወጣቶች ማመልከት የሚችሉበት የስድስት ሳምንት የሊደርሺፕ ስልጠና ፕሮግራም ነው። ምንድን ነው? በዚህ ፕሮግራም በ2014 ከኢትዮጵያ ያው በፈረንጆች አቆጣጠር በ2014 ከኢትዮጵያ 12 ወጣቶች ነበረ በዚህ ፕሮግራም የተካፈሉት። ከዛ 2015 ላይ ጅሩ 12 ወጣቶች ተካፍለው ተመልሰዋል። በኋላ 2016 ላይ 51 ወጣቶች ናቸው በዚህ ፕሮግራም ተካፍለው የመጡት። ዘንድሮም 50 ወጣቶች ነው የሚካፈሉት። ያለን ኮታ 50 ነው ለኢትዮጵያ የተሰጠው ኮታ። ስለዚህ በዛ መሰረት ያለውን ነገር ለማስተዋወቅ እየሞከርን ነው። ኢትዮጵያ ውስጥ በሙሉ የተለያዩ ቦታዎች ሁሉ እየሄድን ፕሮግራሙን ለማስተዋወቅ እየሞከርን ነው።
እንግዲህ በየት አካባቢ ሄዳችሁ አስተዋውቃችኋል? ምክንያቱም ወደ ገጠር አካባቢ ያሉ ልጆች የሚሰሙበት መንገድ ምንድን ነው እናንተ የተጠቀማችሁት?
ሁሉ ጊዜም እንደምናደርገው እስከ ዛሬም እንደሱ ነው የምናደርገው። ምክንያቱም ፕሮግራሙን ያው ፕሮግራሙ ሁሉም ወጣቶች በኩል እንዲዳረስ ነው የምንፈልገው እና የፕሮግራሙም አንዱ እንደ ሪኳየርመንት የተቀመጠው ዳይቨርሲቲውን መጠበቅ አለበት፣ የአንድ ከተማ ላይ ብቻ ያሉ ወጣቶች የሚያገኙት እድል መሆን የለበትም በሚል ከመጀመሪያውም ጀምሮ በጣም ብዙ ቦታዎች እየሄድን ፕሮግራሙን እናስተዋውቃለን እና በአካል እየሄድን ከዚህ ቀደምም በፕሮግራሙ የተካፈሉ ወጣቶች ልምዳቸውን ሼር እያደረጉ ምን አገኘን የሚለውን ነገር የሚያካፍሉበት ለምሳሌ መቀሌ ላይ ነበረን ፕሮግራም፣ ጅማ ላይ ነበረን፣ ደቡብ ክልልም እንደዚሁ ሄደናል እና ከአርባ ምንጭ ጀምሮ አዋሳ ድረስ ሴሽኖች ነበሩ። ከዛ ውጭ ደግሞ በሙሉ ክልሎችም ሁሉም ጋር እንዲሰማ ያሉትን መድረስ የሚችሉትን የሬዲዮ ጣቢያዎች በሙሉ ተጠቅመን ፕሮግራሙን ስናስተዋውቅ ነው የቆየ ነው።
ያመለከቱት ልጆች ምን ያህል ናቸው? እንደው መረጃው ካለሽ
ምናልባት እሱን አሁን በትክክል ለማወቅ ምናልባት እንትኑ መዝጊያውን ቀን መጠበቅ ይኖርብናል። እስከ ዛሬ ግን የነበረው ለምሳሌ 2014 ላይ ወደ 1000 በላይ አፕሊኬሽኖች ነበሩ የተቀበልነው ማመልከቻዎች። 2015ም ላይ እንደዚሁ ወደ 1900 ገደማ አፕሊኬሽኖችን ተቀብለናል። አምና ደግሞ በጣም እንደዚሁ በጣም ትልቅ ስራ ነበር የሰራነው ፕሮግራሙን በማስተዋወቅ ደረጃ እና ለ3000 የሚጠጋ አፕሊኬሽን ተቀብለን ነበር። ዘንድሮ ግን ትንሽ አሁን የኢንተርኔቱ ሁኔታ ትንሽ አስቸጋሪ ነገር ፈጥሯል። እርግጠኛ አይደለንም ምን ያህል ሊሆን እንደሚችል እና ብዙ ጊዜ ደግሞ አንዳንድ ሰው የመዝጊያ ቀኑን ጠብቆ ስለሚያመለክት አሁን ላይ ያለው ቁጥር ምናልባት ትክክለኛ ቁጥሩን ላይናገር ይችላል።
በኢንተርኔት ችግር ምክንያት ብዙ ወጣቶች ላያመለክቱ ይችላሉ። በየአካባቢው ያሉት በፖስታ ቤት መላክ ይቻላል ወይ? እንደገና ደግሞ እንደዚህ ችግር ሲያጋጥም አገር አቀፍ የሆነ የኢንተርኔት ችግር ሲያጋጥም እናንተስ ቀኑን ወደፊት ትንሽ የማራዘም ሀሳብ አላችሁ ወይ?
ያው የኢንተርኔት ችግሩ እንዳለ ነው። እንግዲህ ምንድን ነው ያው ማራዘም አንችልም፣ ምክንያቱም ይሄንን ነገር ዋሽንግተንም ካሉ የስራ ባልደረቦቻችን ጋር ተነጋግረን ነበር ያለውን ሁኔታ ማድረግ እንችላለን የሚለውን። ግን የኢትዮጵያ ውስጥ ብቻ ላይ የሚደረግ ፕሮግራም ስላልሆነ ለሁሉም 49 ተሰራ በታች ላሉ አፍሪካ ሀገራት ያለ እድል ስለሆነ ይሄ መዝጊያ ቀኑ ሊራዘም አልቻለም። ሌላው ደግሞ ይሄ ያው ኦንላይን ነው ራሱ አፕሊኬሽኑ ሲስተሙ ኦንላይን ነው አፕላይ የሚደረገው እና yali.state.gov በኩል ኦንላይን ነው አፕላይ የሚያደርጉ ሰዎች ቀጥታ አፕላይ የሚያደርጉት እና በዛ የተነሳ የፔፐር አፕሊኬሽኖች ወረቀት አፕሊኬሽኖችን እንደዚሁ መቀበል አልቻልንም። ስለዚህ ለሚያምል አመልካቾች የምንመክረው ነገር ሰሞኑንም ስናደርግ የነበረው ነገር ደጋግሞ ምናልባት በተለያየ ሰዓት መሞከር ኔትወርክ የተሻለ ሊሆን ስለሚችል በተለያዩ ሰዓታት ደጋግሞ መሞከር የሚለውን ነው እየነገርን ያለ ነው። ኦክቶበር 26 ሮብለት ነው የአፕሊኬሽኑ መጨረሻ ቀን። በማመልከት ላይ ያሉ ሰዎች ካሉ እስከ መጨረሻው ቀን ባይጠብቁ ላለው በጣም በጣም ትልቅ ፕሮግራም ነው። ሄደው የመጡ ፌሎዎች እንደሚነግሩን እጅግ በጣም ትልቅ እድል ነው።
ምንድነው የተጠቀሙት? ለእናንተ ከእናንተ ጋር ግንኙነት አላችሁ?
አዎ፣ ያው ከተመለሱ በኋላ ከኛም ጋር ያላቸው ነገር ያው እንደቀጠለ ነው የሚሆነው። የተለያዩ መድረኮች ላይ ያገኙትን ነገር ያገኙትን ልምድ እንዲያካፍሉ እኛም ፕሮግራሞችን እናመቻቻለን። ይሄን አገኘን ይሄን ተጠቀምን የሚሉትን ነገር እንዲያካፍሉ መድረኮችን እናመቻቻለን እና እነሱን ከሚመስሉ ወጣቶች አንድ አይነት ችግሮች አንድ አይነት የተለያዩ ሀሳቦችን ሼር ከሚያደርጉ ወጣቶች ጋር የሚፈጥሩት ኔትወርክ በጣም በጣም ትልቁ ነገር አድርገው የሚያነሱት እሱን ነው። በብዛት እዛ አሜሪካን ሀገር ካሉ ኮንታክቶች ጋር ብቻም ሳይሆን እዚህ አፍሪካ ውስጥ ለአፍሪካውያን ችግሮች ለአፍሪካውያን ሆነ መፍትሄ እርስ በርስ ሼር የሚያደርጉበት ትልቁ እድል ይሄ ኔትወርክ መስጠሩ ነው። እርስ በርስ ብዙ ሰው ቢጠቀም ደስ ይለናል፣ ብዙ ሰው ጋር መልእክቱ ቢደርስ ደስ ይለናል። እና ትልቁ ነገር ደግሞ ሄዶ ፕሮግራሙ መካፈሉ ብቻ ሳይሆን ተመልሶ መጥተው የሚሰሩት ነገር ነው፣ የሚጨምርላቸው ነገር ነው። እና ያ አብዛኛው ሰው ጋር ቢደርስ በጣም በጣም ደስ ይለናል። እና በጣም እናመሰግናለን እናንተን ስለደወላችሁልን።
እኛም በጣም ነው እናመሰግነው።